የዛሬ 160 ዓመት ገደማ በጉራጌ ዞን ሞሆር ቀበሌ እንደኖረች የሚነገርላት ውርድወት የተባለች ሴት በጉራጌ ማህበረሰብ ዘንድ ለእኩል የጋብቻ መብት የታገለች ባለታሪክ እንደሆነች ይነገርላታል። በዚህቹ ታሪካዊት ሴት ስም የተሰየመ የጥናትና የምርምር ስራ መርሃ ግብር ወይም ፌሎሺፕ በመብቶችና ዴሞክራሲ እድገት ማዕከል መጀመሩ ተበስሯል። አቶ በፍቃዱ ኃይሉ የካርድ ዳይሬክተር ናቸው።
ፌሎሺፕ በየአመቱ የሚካሄድ የምርምር ስራ ፌሎሺፕ ነው። የዘንድሮ የመጀመሪያው ነው የሚሆነው እና የምርምር ትኩረቱ የሚሆነው በሴቶች ጉዳይ ወይም በስራ ፆታ እኩልነት ጉዳይ ላይ ወይም በቁጥር አናሳ የሆኑ የማህበረሰብ ክፍሎች መብቶች ላይ ማይኖሪቲ ራይትስ ጉዳይ ላይ እንዲሁም ለጥቃት ተጋላጭ የሆኑና የጭቆና ሰለባ የሆኑ የማህበረሰብ ክፍሎች ላይ አተኩሮ ግን በባህላዊ መንገድ በተፈጥሯዊ መንገድ ክሮችን የመፍቻ መንገዶችን እና ወይም የመጋጠሚያ መንገዶችን የምርምር ስራ የሚበረከትበት ነው እና ከስያሜው እንደሚያመለክተው ውርድወትን እንደ ሞዴል ወስደን ነው በስሟ እንዲሰየም ያደረግነው። ውርድወት እንደሚታወቀው በጉራጌ ማህበረሰብ ውስጥ የዛሬ 160 ዓመት ገደማ የተወለደች ወይም የኖረች ሴት ነች እና በወቅቱ ብዙ ሴቶችን አነቃንቃለች። ለዚህ ትግሏ እና የእንቅት መፍታት ችላ የመረጠችውን ባል መግባት የቻለች ሴት ነች እና እንግዲህ የገጠማትን ችግር ባህል ውስጥ የነበረ ነው፣ ግን ለመፍታት የሞከረችውን በዛ ነው። ብዙ ጊዜ አሁን ለምሳሌ የሴቶች የስራ ፆታ እኩልነትን ጥያቄ ሴቶችና ሌሎች የማህበረሰብ ክፍሎች ሲያነሱ የሚባለው ከውጭ የመጣ የምዕራባውያን አጀንዳ እንደዚህ አይነት ነገር ይባላል፣ ግን ሀገራችንም የነበረ እና ባህላዊ መንገዶችን ያሉ መሆኑን እና ራሱ ባህላዊ መንገዱን ተጠቅሞ መፍታት እንደሚቻል ሞዴል ይሆናል በሚል እሳቤ ነው በየካቄ ውርድወት ስም የሰየም ነው። ስለዚህ የፌሎሺፑ ተመራጮች በይፋ ጥሪ ነው የሚመለመሉት፣ ፐብሊክ ይፋ ጥሪ ያደርገናል አሁን ለምሳሌ። ስለዚህ አመልካቾቹ በዚህ አመት የምንወስደው ፌሎዎች ሁለት ናቸው የሚሆኑት። የሙሉ ሰዓት ተቀማጭ የሚሆኑት የካርድ ቢሮ ውስጥ ካርድ ቢሮ ያመቻቻል። ወርሃዊ ደሞዝ ይከፍላቸዋል። ምርምር ስራ ሲያደርጉ ወጪዎች የግል ስለሚኖርባቸው እና ሙሉ ሰዓታቸውን እኛ ጋር ስለሚያሳልፉ፣ ከዛ ደግሞ ወደ ምርምር ወደሚያደርጉበት ማህበረሰብ ወይም ባህላዊ ተግባሩ ወደሚደረግበት መስክ ለመሄድ ሲፈልጉም ወጪዎቻቸውን እንሸፍናለን። ሌሎች ተያያዥ ወጪዎችን በሙሉ እንሸፍናለን። እኛ ጋር የሚቀመጡት ለሰባት ወራት ያክል ነው። ከዛ በኋላ የምርምር ስራቸው ሲጨርሱ በህትመት እናበቃላቸዋለን፣ እናሳትምላቸዋለን እና ለሚመለከቱት አካላት እናሰራጭላቸዋለን። ከህዝብ ጋርም ተገናኝተው ለምን ዲስከስ እንዲያደርጉ የምክክር መድረኮች እና እንዲሁም ፓነል ዲስከሽኖች የውይይት መድረኮችን እንዲያመቻችሁ ቢያንስ ሁለት ድጋፍ እናደርጋለን፣ ወጪዎችን እንሸፍናለን ማለት ነው።
ከጾታ እኩልነት ችግር ውጪ የባህልና የቋንቋ እክሎች ዙሪያ ምርምሩ መደረግ እንደሚችል የሚናገሩት አቶ በፍቃዱ ሀገር በቀል የመፍትሄ ሀሳቦችም አስፈላጊ መሆናቸውን ያስረዳሉ።
ርዕሶቹ በማን ነው የሚመረጥ ስለሚለው ናሮ ርዕስ ራሳቸው ጥረት ያለ ርዕስ ራሳቸው ያቀርባሉ ብለን ነው የምናስበው። ግን እኛ በጥቅሉ በስርዓተ ፆታ እኩልነት እና ወይም በስርዓተ ፆታ አለመመጣጠን ጉዳይ ላይ ዙሪያ የሚያጠነጥንና የመፍትሄ ሀሳብ የሚጠቁም ፕሮፖዛል እንዲያቀርቡ ወይም ምክር ሀሳብ እንዲያቀርቡ የሚጠይቅ ነው። አንደኛው እሱ ነው። ሌላው በታሪኮቻችን ውስጥ የተከሰቱ ሴቶች የሚሆኑ ወንዶች በስርዓተ ፆታ እኩልነት ወይም ደግሞ የአናሳ ፆታዎችን መብቶች መገፈፍ ላይ አተኩረው የታገሉ ባለታሪኮችን ታሪክ እጽፋለሁ፣ አጥንቼ ጥናታዊ ጽሁፍ አቀርባለሁ በእነሱ ላይ ሚል ሊሆን ይችላል። እንደዚህ አይነት አሁን ቲማቲክ ኤሪያ ሰጥተናቸዋል። ዝርዝር ተመስርተው የራሳቸውን ርዕስ ያመጣሉ ብለን ነው። ሀገር በቀል ደንፈል ብዙ ባህላዊ የግልግል ዘዴዎች አሉ። ማህበራዊ ህግጋትን የማሻሻያ መንገዶች አሉ። እነዛን ነገሮች ተጠቅሞ እንዴት የአናሳዎችን የጭቁኖችን ወይም ደግሞ በማህበረሰቡ የተገለሉ ቡድኖችን መብቶች ማስጠበቅና ማስከበር ይቻላል። ከዚህ በፊት በነበሩ በታሪኮቻችን ውስጥ ያሉት ተሞክሮዎች ምን ይመስላሉ? የለም እንዳንል አሁን ውርድወት ምሳሌ እየሆነችን ነው። ሌሎችም ብዙ ታሪካቸው ያልተጻፈላቸው ግለሰቦች አሉ። እንዴት ይሄዱበት እነሱ የሚሉትን ነገሮች እንዲያወጡ ነው። እኛ ይሄ ነው ብለን አንወስንም። አሁን ሪሰርቸሮቹ ወይም ተመራማሪዎች ፌሎቹ የሚያስፈልጓቸው ነገሮች እንትን ይሉላቸዋል። በዚህ መነሻ ሀሳባቸው በፕሮፖዞቻቸው ላይ በሚያቀርቡት መሰረት ተጨማሪ ምርምሮችን አድርገው ውጤትም እኛ በሀገሮቻችን ልጆች ኢትዮጵያውያን ዜጎች ናቸው ይህን ምርምር የሚያደርጉት በሀገራችን ዜጎች ማህበረሰባችን ውስጥ ያሉ ችግሮችን አይደንቲፋይ አድርጎ ከማህበረሰቡ ልማዶችና ወጎች አንጻር ራሱ በዚህ መልኩ እንደዚህ ተነጋግሮ መፍትሄ ማድረግ ይቻላል የሚል ጥቆማ ሲመጣ የማህበረሰባችን ልጆች ወይም የኢትዮጵያ ዜጎች ራሳቸው የሚያፈልቁት የመፍትሄ ሀሳብ ስለሆነ ድረስ ኢንዲጂነስ ነው ወይም ሀገር በቀል ነው ብለን ነው የምናምነው።
አቶ መፍቃዱ ውድድሩ እድሜያቸው ከ22 እስከ 35 ዓመታት ላሉ ሁሉ ክፍት መሆኑን ጠቅሰው ስለ መስፈርቶቹ ለመረዳትም አመልካቾች በመብቶችና የዴሞክራሲ እድገት ማዕከል ድረገጽ ላይ በመግባት እንዲከታተሉ ጠቅሰው በቀጣይ ሰኔ ወር ላይም ሁለቱን የመጨረሻ የውድድር ተመራጮችን ይፋ አድርገው ወደ ስራ እንደሚያስገቡ አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።